ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ካሁን 3 ሰዓት እስከ 4 ሰዓት የሚዘልቀው የቅዳሜ ሐምሌ 25 2012 ዓመተ ምህረት ፕሮግራማችን አሁን ጀመረ። እንደምን ዋላችሁ አመሻችሁ ክብራትና ክብራን አድማጮቻችን። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። የፖለቲካ አለመረጋጋት በሰፊው በሚስተዋልባት ኢትዮጵያ የሀገረ ብሔር ግንባታ እውን ሊሆን ይችላል?
በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው። ግን በአለመግባባት ስንት ነገር ይበላሽ ነው። ውጭ ሆነን እንደዚህ አድርጉ እንደዚህ ማድረግ አለበት አያምር። እኔ እሱን ለማለትም አልፈልግም።
በኢትዮጵያ የተጀመረው የሀገረ ብሔር ግንባታ ፕሮጀክት ተንሳሽ በአፍሪካ የልማትና ትምህርት ጉዳዮች አጥኚው ዶክተር ኦይቪድ ኦርላንድ ናቸው። ትናንት የተጀመረው ውይይት ሁለተኛ ክፍል ዛሬ ይቀርባል። ሌሎችም እንግዶች አሉን።
እርግጥ ሰዎች ያንን ህግ ሲያወጡ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጥረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር። በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም።
ብልህ ቤተሰብ ብልህ መሪ ያላት አገር ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድነው የተማርኩት ብሎ ራሱ ይጠይቃል። መንግስት አባታዊ ኃላፊነቱ አንዱ ባለፉት አመታት የኢትዮጵያን ወጣት 70% የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበት።
የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። ዳኛ ማለት መሃል ላይ ያለ ተማያዳላ ሁሉንም እኩል አይቶ ማስረጃዎችን መዝኖ ፍርድ የሚሰጥ ማለት ነው። ይሄ የማረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ነው።
እንዴት እዚህ ደረሰን ሲል የሚጠይቀውና የጊዜያችንን ፈተናዎች በጥልቀት ለመመርመር በቀጥታ ለማየትም ጭምር የሚጥረው ውይይት ተሳታፊዎች ተመልሰዋል። አቶ ደረጀ ደምሴ ቡልቶ፣ አቶ ይልማ አዳሙና አቶ ሙሉጌታ አረጋዊ ናቸው። አብረውን ያመሻሉ። ጠብቋቸው። አብራችሁ እንድታመሹ እንጋብዛለን። አስተናጋጃችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የዓለም ዜና ይቀድማል። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናዎችን የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ በኮሮና ቫይረስ ምክንያት ዛሬ 10 ሰዎች ህይወታቸውን አጡ። በጤና ሚኒስቴር የኢትዮጵያ የኮሮና ቫይረስ ሁኔታ መግለጫ መሰረት የ7358 ሰዎች ናሙና ተወስዶ 469 ሰዎች ቫይረሱ ተገኝቶባቸዋል። ከዚህ ውስጥ 10ሩ ህይወታቸው አልፏል፣ 68ቱ በጽኑ ታመዋል፣ 245ቱ ደግሞ ከበሽታው አገግመዋል። ወደ ዓለም አቀፍ የኮሮና ቫይረስ ሁኔታ ስናልፍ ደግሞ በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ17.6 ሚሊዮን ማለፉን የጆን ሆፕኪንስ ዩኒቨርሲቲ አስታውቋል። በአሜሪካ በቫይረሱ የተያዙ ሰዎች ቁጥር 4.5 ሚሊዮን ሆኖ ከዓለም በቀዳሚነት ስትመራ፣ ብራዚል በ2.6 ሚሊዮን ሁለተኛውን፣ ህንድ በ1.7 ሚሊዮን ሶስተኛ በመሆን ይከተላሉ። የኮሮና ቫይረስ ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ በሚገኝበት ሜክሲኮ በበሽታው የሞቱ ሰዎች ቁጥር 46688 በመድረሱ በዓለም በሟቾች ቁጥር ብዛት እንግሊዝን አልፋ በሶስተኛ ደረጃ ላይ ትገኛለች። በአሜሪካ በቫይረሱ የሞቱ ሰዎች ቁጥር ከ153000 በላይ አልፎ ከዓለም ቀዳሚነቱን እንደያዘች ስትቀጥል፣ 92000 ሰዎችን በቫይረሱ ያጣችው ብራዚል ሁለተኛ ሆና ትከተላለች። የኮሮና ቫይረስ ወረርሽኝ ከፍተኛ የህመምና የሞት ጉዳት ባደረሰበት የመጀመሪያው ወራቶች ውስጥ የህክምና አገልግሎት ይሰጡ የነበሩ የህክምና ባለሙያዎች ተሰባስበው በአለም ዙሪያ ስለበሽታው ምንም መረጃ ሳይኖራቸው የህክምና እርዳታ ለመስጠት ለሚጥሩ አጋሮቻቸው መረጃ ለማካፈል እየተንቀሳቀሱ መሆኑ ተዘግቧል። በኮሮና ቫይረስ የተያዙ በሽተኞችን ለማከም ልምድም ሆነ በቂ ጥናትና መረጃ በሌለበት ወቅት በዩቲዩብ በሚለቀቁ ቪዲዮዎች አማካኝነት ከአስክሬን ምርመራና ከራጅ የተገኙ ውጤቶችን በማስረዳት በትዊተርና ዋትስአፕ ባሉ የመረጃ መለዋወጫ መተግበሪያ መሳሪያዎች አማካኝነት እንዲሰራጩ እንዲሁም መረጃ ለህዝብ እንዲደርስ በህክምናው ዙሪያ ያለውን ክፍተት ሲሞሉ ቆይተዋል ተብሏል። በአሜሪካዋ የኦሪገን ግዛት ፖርትላንድ ከተማ በተካሄደው የሁለተኛ ምሽት ሰላማዊ የተቃውሞ ሰልፍ ላይ ከ1000 ሰዎች በላይ መገኘታቸውን አሶሺየትድ ፕሬስ ዘግቧል። አርብ ከሰዓት በኋላ ጀምሮ ቅዳሜ ጠዋት የተጠራው በከተማዋ የሚገኙት የአሜሪካ ወታደሮች ቁጥር እንደሚቀንስ ከተነገረ ከ3 ቀን በኋላ ነው። ሰላማዊ ሰልፉ ሐሙስ ምሽት ተደርጎ ከነበረውና ከሳምንታት በኋላ ለመጀመሪያ ጊዜ ተቃዋሚዎች ከፖሊስ ጋር ሳይጋጩ እስር ሳይከሰት ከተጠናቀቀው ሰልፍ ጋር ተመሳሳይ መሆኑ ተጠቅሷል። ከጠቅላይ ፍርድ ቤቱ ፊት ለፊት እየተካሄደ ያለውና በተደጋጋሚ በተቃዋሚ ሰልፈኞችና በፌደራል ፖሊሶች መካከል ግጭቶችን ያስነሳው የተቃውሞ ሰልፉ መርገብ የጀመረው በግዛቱ የሰፈሩትን ወታደሮች ለመቀነስ የዲሞክራት አስተዳዳሪ በሆኑት ኬት ብራውን እና ፕሬዝዳንት ትራምፕ መካከል ስምምነት ላይ ከተደረሰ በኋላ ነው። ከዚህ ከተቃውሞ ሰልፍ ሳንወጣ በራሻ ካብሮቭስክ ከተማ ተወዳጅ የሆነው አስተዳዳሪ መታሰሩን ተከትሎ እየተካሄደ ያለው የተቃውሞ ሰልፍ ለአራተኛ ሳምንት ቀጥሏል። ሰርጂ ፉርጌል የተሰኘው የከተማው አስተዳዳሪ በሰኔ ወር መጀመሪያ ላይ የታሰረው ስልጣን ከመያዙ በፊት በ2004 እና በ2005 በተፈጸሙ ግድያዎች ጋር ተያይዞ በመጠርጠሩ ነው ተብሏል። በራሻ በስተምስራቅ በመትገኘው ከቻይና ጋር ድንበር የምትጋራው ከተማ አብዛኛው ነዋሪዎች ግን ያስተዳዳሪያቸው እስርና እሱን ለመተካት የተደረገው አዲስ ሹመት የፖለቲካ ውሳኔ ነው ብለው ያምናሉ። ፈርጉል ስልጣን ያዘው በ2018 በተደረገው ምርጫ ተፎካካሪ የነበረውን የብላድሚር ፑቲን ፓርቲ አባል አሸንፎ ነው። በመጨረሻም የባሃማስ ደሴትን ያፈራረሰ የሚገኘውና ኢሳያስ የሚል ስያሜ የተሰጠው አውሎ ንፋስ እየጠነከረ መሄዱን የአሜሪካ ብሔራዊ አውሎ ንፋስ መረጃ ማዕከል አስታውቋል። ከአሜሪካ በስተምስራቅ አቅጣጫ በሰዓት 135 ኪሎ ሜትር በሆነ ፍጥነት የሚጓዘው አውሎ ንፋስ ወደ ቅዳሜ ከሰዓት ወይም እሁድ ጧት በፍሎሪዳ ደቡብ ምስራቃዊ የባህር ዳርቻ ላይ ይደርሳል የሚል ስጋት እንዳለ የአየር ንብረት ትንበያዎች አመልክተዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ፕሮግራማችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አደመጥን። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው ያደመጣችሁ ያላችሁት። ዝግጅቶቻችንን በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ማግኘት ትችላላችሁ። በፖለቲካ አለመረጋጋት ውስጥ ሀገረ ብሔር ግንባታ እንደምን እውን ይሆናል? ቀጥሎ የምታደምጡት ውይይት ርዕስ ነው። ከቅርብ ዓመታት ወዲህ በኢትዮጵያ በተደጋጋሚ የሚከሰቱ የፖለቲካ አለመረጋጋቶች፣ ግጭቶችና የእርስ በርስ የጥላቻ ንግግሮች ለብዙ ሰዎች ሕይወት መጥፋት፣ አካል መጉደልና ንብረት መውደም ምክንያት ሆነዋል። የሀገሪቱ የንግድና የመጣኔ ሀብት ስርዓት ላይም ከፍተኛ ተጽዕኖ እያሳረፉ ነው። ይህንን የኢትዮጵያ ተደራራቢ ችግር ለመቅረፍ መፍትሄው የሀገረ ብሔር ግንባታ ነው ያሉ ምሁራን ተሰባስበው ግብረ ኃይል በማቋቋም በሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ የተለያዩ ስራዎችን እየሰሩ ይገኛሉ። የፕሮጀክቱ ጠንሳሽ የሆኑት እንግዶቻችን ፕሮፌሰር ካሳሁን ብርሃኑ
ዶክተር ዘነበ በየነና ዶክተር ኦይቪድ ኦርላንድ በኢትዮጵያ የፖለቲካ የኢኮኖሚ የትምህርትና ልማት ጉዳዮች ዙሪያ ለማታት ጥናት ያጠኑና ያስተማሩ ምሁራን ናቸው። እንግዶቹን ያወያየቻቸው ባልደረባችን ስመኝሽ የቆየነች። ውይይታቸው ትናንትና ከተገታበት ኢትዮጵያ ውስጥ ጫፍና ጫፍ ያሉ ልዩነቶች እንዴት ወደ ጋራ ስምምነት ማምጣት ይቻላል በሚለው ሐሳብ ዙሪያ ይከተላል።
ሚስተር ኦድላንድ ወደርሶ ለመለስ ቀደም ሲል እንዳሉት ከኃይለ ስላሴ ጊዜ ጀምረው ኢትዮጵያ ውስጥ አድጋዋል ኖረዋል ሰርተዋልና በርሶ ይታ ባሁን ወቅት ኢትዮጵያን ወይም ኢትዮጵያን ህዝብ ወደ ብሔራዊ መግባባት ሊወስድ የሚችል የጋራ እሴት ምንድነው ይላሉ?
የኢትዮጵያ ታሪክ ቀላል አይደለም። የሆነው ሁሉ ብዙ ምክንያቶች ሊኖሩ ይችላሉ። ግን ከጥንት ጀምሮ የነበረው አለመግባባት በተለያየ መልክ ቆይቶ ችግር ከመሰረቱ ሳይፈታ ቆይቶ እንኳን በፊትም ብዙ ነገር ግልጽ ሆኖ አልወጣም። ነጻ የሆነ ውይይት አልነበረም። ብዙ ደምም ፈሷል። ችግር ሲኖር እርቅ አልነበረም። ከአንድ መንግስት ወደ ሌላ መንግስት ሲዘወር መሰረታዊ እርቅ አልነበረም። ከስር ብዙ ቂም ነበረ። ሄዶ አሁን እንግዲህ ወደ እዚህ ደርሰናል። መሰረታዊ ችግር ሳይፈታ ልዩነቱን ለመክበርና አንድነቱን ለመፍጠር እኛ ያቀረበነው ጽሑፍ ምናልባት አንዳንድ ነጥቦች ያቀርብ ይችላል። አንድ በአንድ ምክንያቶች የነበረውን ያለውን ማጥናትና በነጻ መንፈስ መፈትና መወያየት ያስፈልጋል። ይሄ ደግሞ ቀላል ነገር አይደለም። እርቅ ቀላል ነገር አይደለም። ደቡብ አፍሪካ አይተናል። በደቡብ አፍሪካ የተሰራ በኢትዮጵያ ላይሰራ ይችላል። ኮንቴክስቹዋላይዝ መሆን አለበት። ሆኖም ኮንቴክስቹዋላይዝ መንገድ ሆኖ እርቅ ያስፈልጋል። በዚህ ከስር ያለው ቂም ካልወጣ ሰላም ሊወርድም አይችልም። ስለዚህ እንደዚህ አይነት ጉባኤ ለማቋቋም ማን ማን እንደሚወያይ እና ጠቅላላ ችግሩን ለመፍታት እኔ ማን ነኝ? ከውጭ ነው የሚመጣ። ግን ከውጭ ሁኔታውን ሲመለከት እስከ መቼ የኢትዮጵያ አንድነት ለምን አይፈታም? እና የአገር ብሔር ግንባታ ልክ ውጭ አገር ጋራ ለማምሰል አይቻልም። ቢሆንም ኮንቴክስቹዋላይዝ የሆነ ጥናት ተደርጎ በዛ መሰረት የሆነ ውይይት መፍታት አለብን። ምክንያቱም ኢትዮጵያ ምን የመሰለ ሪሶርስ ናት። እኛ ከውጭ ያለነው የምንሰማ ነገር የምናየው የምናጥና በጣም በጣም ከባድ ነው። ስለዚህ በዚህ በዶክመንቱ መሰረት እንደ ጅምር ነጥቦች አሉ። ታሪኩ፣ የቋንቋ ጉዳይ፣ ስንት ነገር አለ። ሲሪየስሊ ተነስቶ በሰላማዊ መንገድ ከእርቅ ጭምር ወደፊት መቀመጥ አለብን እና ቅድም ብያለሁ፣ ብሔራዊ የሽማግሌዎች እርቅ ድርጅቶች አሁንም አሉ። የሃይማኖት ሽማግሌዎችም አባቶች አሉ። የመንግስት መወቀረም አለ። ስለዚህ ስንት አሰት አለ። ግን በአሁኑ ጊዜ መፍትሄ መፈለግ በጣም በጣም ውሳኝ ነው እና ይሄ የእኛ ጥናት ምናልባት እንደመሰረት ሆኖ ለጅምር ሊረዳም ይችላል። እንዴት እንደሚደረግ እኔ መልስ ለመስጠት አልችልም። ሀሳብ ብቻ ነው። የሆነ ነገር ማድረግ አለብን።
ወደ ዶክተር ዘነበ ልምጣ። እንግዲህ ኢትዮጵያ ውስጥ ሌላው የማያስማማ ትልቁ ጉዳይ ታሪክ ነው። ፕሮፌሰር ካሳሁን በጽሑፋቸው በታተመው ዶክመንት ላይ በጽሑፋቸውም አስቀምጠውታል። በአንድ ወገን ታሪክን የማይቀበሉ ወይም ታሪካዊ ጉዳቶች ላይ ማተኮር የሚፈልጉ ወገኖች አሉ። በሌላ በኩል ደግሞ ታሪካዊ ኢፍትሃዊነትን መቀበል የማይፈልጉ ጭፍን ደጋፊ የምንላቸው አሉ ብለዋልና እነዚህ ሁለት ቡድኖች ወይም የራሳቸውን እውነት ብቻ ለይተው የሚያቀርቡበት ሌላ ወገን የማይሰማበት ማህበራዊ ሚዲያ ኖሯቸው በቀላሉ ደጋፊ ማሰባሰብ የሚችሉ ወገኖች ናቸው ተብለው ይነገራል። እነዚህን የታሪክ ቅሬታዎች አስታርቆ ወደ አንድ ማምጣት የሚቻለው እንዴት ነው? ምናልባት በዚህ ዙሪያ ለኢትዮጵያ ምሳሌ የሚሆን የሌሎች ሀገሮች ተሞክሮም ካለ አያይዘው ሊመልሱልኝ ይችላሉ። እነዚህን ሁለት የተለያዩ ጥንፍ ላይ ያሉ ወገኖች ማስታረቅ የሚቻለው እንዴት ነው?
በጣም አመሰግናለሁ። አሁን ከገባንበት ፈተና ውስጥ ለመውጣት ምን ማድረግ አለብን የሚለው ጥያቄ ስናነሳ ሁልጊዜ ወደዛ ነው የሚመልሰን። ምን አይነት ታሪክ ነው ያለን? ያ ታሪካችን እንዴት ነው የቀረበው? ትርክቱ ምን ይመስላል? እውን እንደሚባለው አንድን ወገን ያማከለ ብቻ ነው ወይ ወይስ ሌላው ወገን የሚያስበው ነው ወይ የሚለውን ጥያቄ መጠየቅ ተገቢ ይመስለኛል። ኮንፈረንሶቻችን ላይ የቀረቡ ጥናቶች የሚያመለክቱት ልክ ፕሮፌሰር ካሳሁን ቀደምም እንደገለጸው እንደገለጸው በጽሑፉም ላይ እንዳቀረበው ትርክቶቻችን የተዛቡ ናቸው ብለው የሚያምኑ አሉ። ትክክል ነው ትክክል አይደለም የሚለው ጀጅመንት ውስጥ ልንገባ ፍርድ ውስጥ ልንገባ አይገባም። እነዚህ ሰዎች ይሄንን አስተሳሰብ እስካላቸው ድረስ ይሄ አስተሳሰብ እንዴት ነው የመጣው? ከዚህ ውስጥ እንዲወጡ ምን ማድረግ አለብን የሚለውን ነገር ልንፈትሸው ይገባል። ይሄ እንደገና ወዴት ይመልሰናል? ቀደም የተባለው ይሄ ብሔራዊ መግባባት የምንለው ነገር ወደዛ ነው የሚመልሰው። የተወሰነው የህብረተሰብ ክፍል ብሶት ካለው ትጋት ካለው አዎ ያንተ ስጋት ስጋት አይደለም ያንተ ብሶት ብሶት አይደለም ብለን ምናጣጥል ከሆነ ዘላቂ ሰላም ዘላቂ መፍትሄ እናመጣ አንችልም። እንደነ ደቡብ አፍሪካ አሁንም በቅርቡ ሩዋንዳ ያደረጉት ነገር ምንድነው? በየአካባቢያቸው ደቡብ አፍሪካ ላይ የሆነው ሁላችንም እናውቃለን። ትሩዝ ኤንድ ሪኮንሲሊየሽን ኮሚሽን ተብሎ አጥፊዎችም ተበዳዮችም ቀርበው ፊት ለፊት የሚነጋገሩበት የሚወያዩበት የሚወቃቀሱበት አጥፊዎቹ ኃጢአታቸውን የሚናዘዙበት ከዛ በኋላ ይቅርታ የሚጠይቁበት ዶክተር ኦርላንድ እየተጋገመ የሚናገረው እርቅ የሚለው ጉዳይ እነዚህ ለሀገር መፍትሄ ሊያመጡ የሚችሉ ቁልፍ ጉዳዮች ናቸው። ኢትዮጵያ ውስጥ ደግሞ የበለጸገ ሀብታም የሆነ ባህል አለ። በእያንዳንዱ ብሔር ብሔረሰብ በሚንገባበት ሰዓት የራሳቸው የሆነ አገር በቀል ችግሮችን የሚፈቱበት እንደነዚህ አይነት ብሶቶች እንደነዚህ አይነት ስጋቶች በሚገለጹበት ሰዓት በሚከሰቱበት ሰዓት ያንን የሚፈቱበት መንገድ አላቸው። አሁን የሆነው ነገር ምንድነው? ቀደም ፕሮፌሰር ካሳሁን በትክክል እንዳስቀመጠው ይሄ የመንግስት ጉዳይ ነው፣ ይሄ የዚህ አካል ኃላፊነት ነው ብለን እኛ ኃላፊነታችንን በመጠዋችን አብዛኞቹ በተለይ ይሄንን ኦፖርቹኒቲ ተጠቅመን የራሳችንን አድቫንቴጅ አምቢሽን ፍላጎታችንን ልናሳካ እንችላለን የሚሉ አካላት መጠቀሚያ አድርገናል። ስለዚህ ሁላችንም ኃላፊነት ወስደን በባለቤትነት ተንቀሳቅሰን እንደነዚህ አይነት ከትውልድ ወደ ትውልድ ሲንከባለሉ የነበሩ ችግሮችን እንዴት ለአንዴና ለመጨረሻ ጊዜ መቋጫ ልናበጅለት ይገባል የሚለውን ነገር ልንመለከተው ይገባል። ምክንያቱም ይሄ የዘውግ ፖለቲካ ጽንፍን የያዘ ጽንፍ የረገጠ የፖለቲካ አስተሳሰብ ሁላችንንም ይዞ ይጠፋል እንጂ ዓለማንም መፍትሄ አይሰጠንም። የአንዳችን ጥፋት አንዱ ጠፎ ሌላው የሚለማበት ሀገር የለንም። ይሄንን ልንገነዘብ ይገባል። ማወቅ የሚገባን ነገር ይሄ አይደለም። እኛ ውስጥ የሚፈጠር የአንዱ ጥፋት ለሌሎቻችን ልማት ሊሆን ይቀርና የኢትዮጵያ ሰላም ማጣትና አንድነቷን ማናጋት ሆርን ኦፍ አፍሪካ የምንለው ሪጅኑን በሙሉ የጦርነት ማዕከል ነው የሚያደርገው። ይሄንን በጣም ልንጠነቀቅበት የሚገባ ነው። ኃላፊነት ልንወስድበት የሚገባ ነው። እያንዳንዳችን አገር ውስጥም የምንኖር ከአገር ውጭም የምንኖር ኃላፊነት ሊሰማን ይገባል። በተለይ ውጪ ሆነን ይሄ እሳት የምንጭር ሰዎች፣ ቤንዚን የምናከፈክፍ ሰዎች እኛ ጋር አይደርስም ብለን ልናስብ እንችላለን። ዛሬ የምንጭረው እሳት ማንን ሊያቃጥል እንደሚችል አናውቀውም። ስለዚህ ልንጠነቀቅ የሚገባን ከዚህ አንጻር ነው። እነዚህን ነገሮች በሙሉ ማዕከል ያደረገ አካሄድ ነው እንግዲህ ዛሬ ኢትዮጵያ ለገባችበት ፈተና ምናልባት ሰላማዊ መፍትሄ ሊሰጣት የሚችለው።
ፕሮፌሰር ካሳሁን፣ የሀገር ብሔር ግንባታ ስራ በቂ ይሁን አይሁን በተለያዩ መንግስታት ተሞከሩ አካሄዶች ነበሩ እና በቅርብ ጊዜም በህዝቦች መካከል ያሉ የቆሾ ስሜቶችን ለማከም ወይም እውነትና ፍትህ ላይ መሰረት ያደረገ እርቅ ለማውረድ በሚል የእርቀ ሰላም ኮሚሽንም ተቋቁሞ ነበር። ነገር ግን እስካሁን መሬት ላይ የወረደ ስራ ሲሰራ አልታየም ተብሎ ወቀሳ ይደርስበታል። አንዳንዶች ደግሞ ቅድም ዶክተር ዘነበ መንግስት ኃላፊነት መውሰድ አለበት ብለው ነበረ፣ ከመንግስት እጅ መውጣት አለበት ደግሞ የሚሉ ወገኖችም አሉ፣ መንግስት ይህንን በገለልተኝነት መስራት አይችልም የሚሉ እና እንደዚህ አይነት ወደ ሀገር ግንባታ የሚያሸጋግሩ ብሔራዊ ውይይቶችን ለማድረግ አጠቃላይ ስራዎቹን በኃላፊነት ለማካሄድ ያለባቸው በማን ነው ትላላችሁ? እናንተስ ፕሮጀክታችሁ መሬት ወርዶ ውጤት እንዲኖረው ከማን ጋር ነው የምትሰሩት?
ይህንን ፕሮጀክት ስንጀምር አንደኛ ፈቃድ ማግኘት ያስፈልጋል፣ እውቅና ማግኘት ያስፈልጋል። በመንግስት ሜና እንዲሁ ወደ ፈና አያስፈልግም ተብሎ የሚታለፍ ነገር አይደለም። አሁን ከ2010 ጀምሮ አንዳንድ ተስፋ ሰጪ ሁኔታዎች የመንግስትን ባህሪና አሰራር ሊለውጡ የሚችሉ ጉዳዮች እየተከናወኑ ነበር። በመሀሉ ብናቃቸው ተግዳሮቶች ተከትለዋል። አሁንም ቢሆን መንግስትን ማበረታታት፣ ከመንግስት ጋር መስራት በኢትዮጵያ ላሉ ሀገር አክሰርቶ ሌሎችን መንግስት አያስፈልግም፣ መንግስት የማታ ዘበኝነት ስራ ብቻ ነው መስራት ያለበት ከሚሉ ሀገሮችም ከመንግስት ውጭ የሰዎች ስብስብ የሰዎች ህብረተሰብ ባለበት ስፍራ የሚታሰብ አይሆንም። ነገር ግን ከመንግስት ውጭ መካሄድ አለበት የሚለው ነገሮች መካሄድ አለባቸው፣ ኢኮኖሚው፣ ፖለቲካው የመሳሰለው እኔ ዛሬያዊ ሁኔታውን ያገናዘበ አካሄድ አይመስለኝ። ግድ ነው ከመንግስት ፍጹምነትን እንከን የማይወጣለት አካሄድን መጠበቅ ላይቻል ይችላል። ነገር ግን ባለው ሁኔታ ውስጥ ከመንግስት ሚና ወደፈናው እንትን የሚባል ነገር አይደለም። እስከሰላም ኮሚሽኑም ቢሆን ምንም አልሰራም፣ ሌሎች የመንግስት አካላትም ምንም አልሰሩም የሚለው ምን ያህል ማስረጃ ላይ እንደተመረኮዘ አላቸው። እስከሰላም ኮሚሽኑም ይሄ የኮቪድ ወረርሽኝ ማጋጠሙ በፊት አንዳንድ እንቅስቃሴዎችን በማድረግ ሂደት ላይ ነበረ፣ ከሰላም ሚኒስቴር ጋር ከሌሎች ከሚመለከታቸው ጋር በመቀናጀት። ነገር ግን ባለመታደር ሆነ ይሄ ሁኔታ አጋጠመና ወደፊት እንዲፈለገውን እንዲጠበቀውም ያህል መዳ ለመቻሉ ነው እንጂ ዝም ብሎ ተሰይሞ ተከናንቦ ቁጭ ብሏል የሚለው ነገር ትክክል አይመስለኝም፣ እኔ ባለኝ መረጃ መሰረት ማለት። ስለዚህ ከወደደም ተጠላም ከመንግስት ጋር እጅ ለእጅ ተያይዘው መንግስት ግድፈቶች በሚኖሩበት ጊዜ፣ የተለያዩ እሱን አላማዎችን በሚያራምዱበት ጊዜ እንዲያስተካክል እየመከሩ እየተቹም ጭምር ከመንግስትም ጋር እየተከራከሩ ጭምር አብረው መስራት አማራጭ የሌለው ነገር ነው ብዬ አስባለሁ።
ከዚህ ጋር አያይዘው ኢትዮጵያ አሁን ካለችበት አጣብቂኝ በተደጋጋሚ ከሚታዩ ግጭቶች፣ የፖለቲካ ለመረጋጋቶች ለመውጣት ከዚህ በኋላ ሊወሰዱ የሚገባቸው እርምጃዎችና መፍትሄዎች ምንድን ናቸው ይላሉ?
ማንኛውም ነገር ለመስራት የህብረተሰብ ሰላምና የህብረተሰብ መረጋጋት በሚገባ መረጋገጥ አለበት። እንዴት ነው የሚረጋገጠው? በሁሉም የህብረተሰብ ክፍሎች መንግስትን ጨምሮ ጥረት መደረግ አለበት። ያሉ ችግሮችን ድልድ ተያይዞ ተባብሮ ማስወገድ መቀነስ ያስፈልጋል። ቅድሚያ የህግ የበላይነት። የህግ የበላይነት ስንል ደግሞ በመንግስትም ላይ ጭምር የሚሰራ የህግ የበላይነት መስፈን አለበት። ይህንን ደግሞ ለማድረግ የህብረተሰብ ትብብር፣ ሌሎች ጥያቄ ያላቸው ወገኖችን ትብብር ያስፈልጋል። ከዛ በኋላ ነው በኢኮኖሚው፣ በፖለቲካው፣ በሰብአዊ መብቱ ወደፊት መራመድ የሚቻል። መንግስትም እሱን አላማዎች ለቡድን አላማዎች አን መንግስቱን ያላግባብ እንዳይጠቀምበት ገደብ ሊደረግበት ይገባል። ጥያቄ የሚያነሱ እና ያላቸው ወገኖችን ደግሞ ጥያቄው ምንም ይሁን ምን ተቀባይነት ይኑረው አይኑረው ይህንን በሰላማዊ ሁኔታ ማቅረብ እና መፍትሄ ለማግኘት መጣር ያስፈልጋቸዋል።
ውይይታችን ማጠቃለያ ስለሆነ ዶክተር ዘነበ የጀመራችሁት የሀገረ ብሔር ግንባታ ፕሮጀክት ቀጣዩ ጉዞ ምን ይመስላል? ወደፊት ሊወሰዱ የሚገባቸው እርምጃዎች እና መፍትሄዎች ምን መምሰል አለባቸው?
እዚህ ላይ ፕሮፌሰር ካሳሁን የገለጸው ነገር እንዳለ ሆኖ አብሮ ልናያቸው የሚገቡ ነገሮች አሉ። የሀገር ብሔር ግንባታ የምንለው ነገር አለ ሰላም ግንባታ የትም ሊደርስ አይችልም። መጀመሪያ መሰረት ሊኖረው ይገባል። ያ መሰረት ሰላም ነው። ለሁሉም ነገር ሰላም ነው። ሀገር ብሔር ግንባታን በለው፣ የኢኮኖሚ ግንባታን በለው፣ የባህል ግንባታን በለው፣ መሰረቱ ሰላም ነው። ሰላማችንን እንዴት ነው መልሰን እንድናመጣ የምንችለው? ሰላም የምንለውን ነገር ደግሞ የምናመጣው ብሔራዊ መግባባት ስንፈጥር ነው። መድረክ ፈጥረን ሰዎች ብሶታቸውን፣ ስጋታቸውን የሚገልጹበት፣ ራዕያቸውን የሚያካፍሉበት፣ የተሻለ አገር እንዴት እንፈጥራለን ብለው የሚመካከሩበት፣ የሚወቃቀሱበት፣ የሚከራከሩበት መድረክ ልንፈጥር ይገባል። እነዚህን ነገሮች ስናደርግ ነው እንግዲህ ማንኛውም አገራዊ አጀንዳ ይሄ አገረ ብሔር ግንባታንም ጨምሮ ውጤታማ ሊሆን የሚችለው። እንደኛ ሀሳብ ነው የምንሰጠው፣ ሀሳብ ነው የምናካፍለው፣ መድረክ ነው የምንፈጥረው። መንግስት፣ የሃይማኖት ተቋማት፣ ሌላውም የህብረተሰብ አካላት በሙሉ ተወካዮች፣ ኦፒኒየን ሊደርስ ሊሆኑ ይችላሉ፣ ሲቪክ ሶሳይቲ ሊሆን ይችላል፣ ትምህርት ቤቶች ሊሆኑ ይችላሉ፣ ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሲሽን የምንላቸው እቁብ፣ እድር፣ በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። ይህን ወጣት በሁለት ዋና ዋና ጉዳዮች ልንረዳው እንችላለን። ሁሌ ስንወያይ የምንስተው ትልቅ ነገር አለ። ባለፉት 20 ምናምን ዓመታት ይሄን ያህል ንብረት ተዘረፈ፣ ይሄን ያህል የሀገር ሀብት ጠፋ እያልን ሮሮን ገልጻለን፣ ብሶታችንን እናሰማለን። እኔ እንደ አብዛኞቹ ኢትዮጵያዊ ሁሉ እሱም ያሳስበኛል። ከዛ በተለየ ግን የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። በተሳሳተ መንገድ ላይ እንዲወጣ አድርገነዋል። ይሄ ግሩፕ ጠላት ነው። ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገነዋል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። ይሄንን ለማድረግ ለወጣቱ ስራ ልንፈጥርለት ይገባል። ይሄ እንዲሆን አገሪቷ ውስጥ ኢኮኖሚ ግሮዝ፣ የኢኮኖሚ ዴቨሎፕመንት ሊኖር ይገባል። ይሄንን እንዴት እውን የምናደርገው? እንዴት ነው የምናሳካው? በጣም ባንክሮ መግለጽ የምፈልገው ነገር ምንድን ነው? አገር ብሔር ግንባታም እንበለው ሰላምም እንበለው ህዝብን ማዕከል እስካላደረግን ድረስ የትም አንደርስም። የመንግስት ሚና የሚሆነው እነዚህን ስራዎች በሙሉ የተቀናጁ እንዲሆን አመራር ሊሰጥ ይገባል። እዛ ጋር ያለውም እሱ አመራር ለመስጠት ነው። መንግስት ሊመራ ይገባል። የመንግስት ትልቁ ሮል እሱ ነው። ኮኦርዲኔትም የማድረግ ኃላፊነት አለበት።
ዶክተር ኦድላንድ በዚህ ላይ ምናልባት የሚጨምሩት አስተያየት ካለ፣ በተለይ ደግሞ እርስዎ ስራዎትን አቁመው በዚህ ሀገረ ግንባታን ብሔር ግንባታን ፕሮጀክት ለማሳካት ሙሉ ጊዜዎትን ሰጥተው እየሰሩበት ያለው ጉዳይ እንደሆነ አውቃለሁ እና ቀጣዩ ጉዞ ምን ይመስላል? የፕሮጀክት በተነሳው ሀሳብ ላይ በመፍትሄዎቹ ላይ የሚጨምሩት ሀሳብ ካለ?
ፕሮፌሰር ካሳሁን እና ዶክተር ዘነበ ነገሮቹን በደንብ አስቀምጠዋል። በእውነት በተለይ አንዳንዱ ተሳትፎ ውሳኝ ነው። ስለዚህ ዋናው ነጥቡ መግባባት ነው። መግባባት ካለ ሁሉ ነገር ለመስራት ወይም ሁሉ ነገር ለማድረግ ይቻላል። ግን አሁን የመግባባት መንፈስ የለም። እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝና አሁን ሶሻል ሚዲያ ሲያነብ፣ ኒውስ ሪሊስ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። ውጭ ሆነን እንደዚህ አድርጉ እንደዚህ ማድረግ አለበት አያምርም። እኔ እሱን ለማለትም አልፈልግም። ግን አሁን የሰፊው ህዝብ መሳተፍ፣ አንዳንድ ጊዜ ኤሊቲስቶች ሶሻል ሚዲያ፣ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋሉ። የኢትዮጵያ ህዝብ 110 ሚሊዮን አካባቢ ነው። 105 ሚሊዮን ህዝብ ምን ያስባሉ? የእነሱ ተሳትፎ። ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት መቀጠል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳድግ ኢትዮጵያን የሚያጠናክር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፏል። አዎ፣ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ፣ እነኚህ ቁስሎች ተከፍቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ቂሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መራመድ አለበት። እኔ በእውነት ክብር እና ክብራን ኢትዮጵያውያን የአሁኑ ጊዜ የአሁኑ እድል እንዳይጠፋብን እኔ በጣም በጣም ጨንቃለሁ፣ ውጭ ሆኜ የሁኔታውን ሲመለከት እስከ መቼ። ስለዚህ እኔ ተስፋ አደርጋለሁ ባለው እውቀት፣ ባለው ፍቅር፣ ባለው ልም አንድ መንገድ እንዲፈጠር ተስፋ አደርጋለሁ እና እኛ ፕሮጀክታችን ለመቀጠል እንሞክራለን። የጋራ ተሳትፎ የመግባባት መንፈስ መፍጠር አለን።
እንግዲህ ሰዓት ገድቦን ውይይታችንን እዚህ ላይ ልናቆም ነው። የሀገረ ብሔር ግንባታ ኢትዮጵያ ውስጥ ለምን መገንባት አልተቻለም እስከዛሬ? የተለያዩና ተቃራኒ ሀሳብ ያላቸውን ህብረተሰብ ክፍሎች እንዴት ወደ ውይይት ማምጣት ይቻላል? ብሎም ደግሞ የጋራ ብሔራዊ ስምምነት መፍጠር ይቻላል ወይ? ይህን የማድረግ ኃላፊነቱስ የማን ነው? በቀጣይ ምን መደረግ አለበት? በሚሉ ሀሳቦችን አንስተን ተወያይተናል። በእርግጥ አብዛኞቹ ሀሳቦች የበለጠ ውይይት የሚፈልጉ ሀሳቦች ናቸው እና በቀጣይ ጠለቅ ወዳሉ ጉዳዮች እየገባን ለመፈተሽ እንሞክራለን። እንደ መነሻ ግን ዛሬ ሁላችሁም ፈቃደኛ ሆናችሁ በዚህ ውይይት ላይ በመሳተፋችሁ እና ሙያዊ አስተያየቶቻችሁን ስላካፈላችሁን በአድማጮች ስም በጣም አመሰግናለሁ።
እኛም እናመሰግናለን። እግዚአብሔር ይስጥልን።
እኔም በጣም አመሰግናለሁ። የውጭ ሀገር ሰው ሆኜ እንኳን በዚህ ነገር ውስጥ ለመሳተፍ እጅግ አመሰግናለሁ።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን። እኛም እናመሰግናለን።
ስመኝሽ የቆየንና እንግዶቿን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በመቀጠል የሚቀርበውም እንዲሁ በወቅታዊና በመጻኢ ያገር ጉዳይ ላይ የሚያተኩር ውይይት ነው። አንድ አፍታ ግን ቆየት ካሉ ዜማዎች አንዱን ልጋብዛችሁ ፈልጌያለሁ። ወደ ውይይቱ ከመላፋችን በፊት የምንሊክ ወስናቸውን ያይኔ ተስፋን መርጬላችኋለሁ። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። ቀጥሎ የሚቀርበው ባሉላ ከበደ ተቀናብሮ የሚቀርበው የዛሬና የነገ ፈተናዎችና ዘላቂ መፍትሄዎች የሚፈተሹበት ውይይት ይሆናል። የመጨረሻው ክፍል ውይይት ነው ዛሬ የሚቀርበው። እንዴት እዚህ ደረሰን ሲል በመጠየቅ የጊዜያችንን ፈተናዎች በጥልቀት ለመመርመር በቀጥታ ለማየት ጭምር በታለመ ውጥን የተካሄደው ሰፊ ውይይት ተሳታፊዎች ዛሬም ተመልሰዋል። አሁን አመዛዛኝ ድምጾች በሚል አብይ ርዕስ የተጀመረ ተከታታይ የውይይት ፕሮግራም አካል ነው። በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና በርቆ አሳቢነት የዛሬን ብቻም ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር የሚጥር ነው። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ኢትዮጵያውያን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ከተደረገበት ይጀምራል።
ተደረጀ ተከታይ ጥያቄ ላንሳ። በዚህ አሳዛኝ ሁኔታ ውስጥም ቢሆን ከፈተናዎች ውስጥ ስለሚከሰመው ትምህርት አንስተዋል። ትምህርቶች አግኝተናል በግራም በቀኝም ቢሆን ብለዋል። የገጠመንን ልብ ማለታችን ጠቅሰው በሌላ በኩል ደግሞ ስለ ተከሳሾች መብትም ጠቀስ አድርገዋል። እስኪ ገፋ አድርገው ያብራሩ። ጥፋት ፈጽሞ የተገኙ የሰው ህይወት ያጠፉ የሰው ንብረት ያወደሙ እንዲጠየቁ የሚፈልገውን ይሃል ተጠርጣሪ ሁሉ ወንጀለኛ አይደለምና የተጠርጣሪዎችን መብትም በተመለከተ በርግጥ ተጠርጣሪዎች በህግ ተጠያቂ ሆነው እስኪገኙ ድረስ መሆን ያለበትን መከድ ያለበትን መንገድ ያብራሩልን። ቀደም ብለን እንደተጠቀሰው በህግ ስርዓት ላይ ያለን አመኔታም ከፍ ስለማድረግም ጭምር ለዘለቄታውም ከሚሰጠው ጥቅም አንፃር
ትምህርት የሚገኘው ሰዎች ክስ ተመስርቶ በግልጽ ጉዳያቸው ታይቶ ካሸነፉ ተለቀው ምክንያቱም ጥፋተኛ ተብሎ የተጠረጠረ ሰው በዳኛ ጥፋተኛ አይደለም ተብሎ ሲለቀቅ መንግስትም ያሸንፋል ብለን ነው እናስበው። ምክንያቱም ጀስቲስ ማለት ፍትህ ሲወሰን በፈለገው መልኩ ቢወሰን መንግስት ያ ሲስተሙ ባለቤት ስለሆነ አንድ አሸናፊ አርጎ ነው ራሱን መውሰድ ያለበት። ኃላፊነቱ ለፍርድ ማቅረብ ነው። የሚያስፈልገውን ደግሞ በህገ መንግስት የተደነገገውን የማንኛውም ተከሳሽ መብት ማስጠበቅ ኃላፊነት አለበት። ብዙ ጊዜ ሳልወስድ ቅድም የተነሱትን ችግሮች ትንሽ ለመጥቀስ ያህል በእኔ አመለካከት እንደገና ከህግ አንጻር ለማየት ያ ስለሆነ እኔ አጠናሁት አካባቢ ኤክስፐርቲሴ የኢትዮጵያ ህግ በክልልም በፌደራልም ያለው ማዕከል ያጣ ህግ ነው እና አንድን አገር እርግጥ ቅድም አቶ ሙልጌታ እንዳለው ሰዎች ያንን ህግ ሲያወጡ ይሄ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለክ የምትፈጥረው ህግ ብታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ፌደራሊዝም ሲደረግ ፌደራሊዝም ከሆነ አላማችን የኢትዮጵያ ህገ መንግስት ያስቀመጠው ፌደራል ሲስተም አይደለም። ለምን ብትለኝ የፌደራሊዝም ዋና አላማው አንድ አገር ውስጥ የፌደራል ጠንካራ ገቨርንመንት ይኖርና የተለያዩ ስቴቶች ደግሞ ክልሎች ብትላቸውም ህዝባቸው በሚፈልጉት መልክ የተወሰኑ አካባቢዎች ኤሪያዎች የትምህርት የባህል ሶሻል የጤና እንዲሁም የፖሊስ አወቃቀር በሚፈልጉት መልክ አድርገው የግለሰብን መብት ግን እዛ አካባቢ የሚኖረው ማንኛውም ግለሰብ ከየትም ይምጣ ከየትም ዜጋም ይሁን ኬንያዊ ወይም ሌላ ሀገር ዜጋ በእኩል የመኖሪያ መብት ካለው ድረስ በእኩል ከማንኛውም ነዋሪ ጋር በፌደራል ህገ መንግስት የሚሰጠው መብት አስከብረው የፌደራል ህገ መንግስት ከሚሰጠው መብት ያነሰ ሳይሰጡ ከፈለጉ ግን ከዛ በላይ ሰጥተው የሚያስተዳድሩበት ስርዓት ነው የፌደራል ስርዓት። ያንን ባላንስ የሚደረገው ፌደራል ስርዓት ሁሉ ጊዜ የክልሎች የስቴት መብት አለ ግን የግለሰቡ መብት ጋር ባላንስ ይደረጋል። ይሄ አሁን ሻሸመኔ የተለያየ ቦታ ላይ ሲደረጉ የምታየው ምን የዛ ባላንስ ማጣት ነው የዛ ማዕከል ማጣት። የክልል ነዋሪ የፌደራል ህገ መንግስትን መጣት አይችልም። ምክንያቱም ማንኛውም ሰው እንደ ኢትዮጵያ ዜጋነቱ የፈለገበት ቦታ የመኖር የፈለገበት ቦታ የመስራት የፈለገውን አይነት ንግድ ከፍቶ የመተዳደር የዜግነት መብት አለ እና ይሄ መሬት የገሌ ነው የሚለው ከፌደራል ሲስተም ውስጥም የውጭ ዓለም ላይ እኮ ብዙ ፌደራል ሲስተሞች አሉ። አሜሪካም ፌደራል ሲስተም ነው፣ ካናዳም ፌደራል ሲስተም ነው፣ ጀርመንም ፌደራል ሲስተም ነው። እና ማንኛውም አሜሪካ የፈለገበት ቦታ ሄዶ መኖር ይችላል፣ እኩል መብት ነው ያለ በሄደበት ቦታ ሁሉ። ስለዚህ የግለሰቡን መብት ከግሩፕ መብት ጋር ባላንስ የሚያደርግ ስርዓት አይደለም። ሁለተኛ ደግሞ እና በጣም በትልቁ የግለሰብ መብት በሚነፈግበት ጊዜ ያ ግለሰብ መብቱን የሚያስከብርበት ስርዓት አልተዘረጋም። በየክልሉ የፌደራል ፍርድ ቤቶች በስፋት ተቀምጠው የግለሰቦች መብት በሚጣሱበት ጊዜ በክልሎች አይ ይሄ እናንተ ክልል ፖሊሲ ይሄንን የግለሰብ መብት የሚጥስ ስለሆነ ተግባራዊ መሆን አይችልም የፌደራል ህገ መንግስቱ ጋር ይጻረራል እየተባለ ውድቅ የሚሆንበት ስርዓት አልተፈጠረም። ያ ከሌለ ግለሰቦች መብታቸውን ማስከበር አይችሉም የፌደራል ሲስተም አይደለም ማለት ነው። ብትፈጥረው አናርኪ ማለት ነው። በተለያየ ቦታ ያሉ የፈለጉትን አይነት ህግ አድርገው እዛ አካባቢ ያለውን ሰው እንደፈለጉ ማባረር ማሰቃየት ይችላል ማለት ነው። እና አንድ የኦሮሞ ተወላጅ ትግራይ ሄዶ አንድ ትግራይ ተወላጅ ኦሮሞ አካባቢ ሄዶ መብቱ ተከብሮ ለሌላው የሚሰጠው ማንኛውም የመስራት የመኖር የመነገድ መብቶች ፍቃዶች በሙሉ እንደሌላው ተሰጥቶት መኖር ካልቻለ አገር የለም ማለት እና ተጨማሪ ሌሎችም ነገሮች አሉ። ግን ዋናው የህግ መሰረቱ ከመጀመሪያው ትልቅ ፕሮብሌም ያለው ነው። ተጨማሪ ፕሮብሌሞችን በኋላ መነጋገር እንችላለን።
መልካም አቶ ደረጀ፣ ወደ አቶ ይልማ ከመሻገሪ በፊት የፌደራል አደረጃጀቱ ከሌሎችም በጣም የተለየ በርግጥም በፌደራል አደረጃጀት ለዜጎች ሊሰጥ የሚችልውን ለነዋሪዎች ጭምር በማንኛውም ዜግነት ያሉ የሚገባውን መብት ጭምር ገልጸዋል። በርግጥ ግን ይሄው ፌደራል ፍርአት ራሱ ያለውን በትክክል ስንረዳለን ወይ? አተገባብራቸው ላይ እንታየው መዛባት የሌላን መብት መውሰድ እንደ መብት የሚቆጠር የሚመስልበት ይታያል። የፌደራል ፍርአቱ ይሄ ራሱ አሁን ያለውስ ቢሆን የሌላን ሰው መብት መክፈፍ ይፈቅድ ይሆን? በትክክል እንረዳዋለን ወይ? የሚረዱት ነገር ካለ ባጭሩ።
በመጀመሪያ ደረጃ የፌደራል ፍርአት የለም ኢትዮጵያ ውስጥ። ባለፈው 30 አመት የነበረው አንድ ጠንካራ ፓርቲ የመረጣቸው የፈቀደላቸው የተለያዩ ፓርቲዎች የሚያስተዳድሯቸው ተጽፎ የተሰጣቸው ኮንስቲቱሽን ተግባራዊ የሚያደርጉበት ሲፈልጉ የማያደርጉበት መሪዎች ደግሞ የዛ አካባቢ መሪዎች እንደያስፈልጋነቱ የሚቀየሩበት ኢህአዴግ ማለት ነው ፍርአት ነበር። የፌደራል ፍርአት ዋና ፊቸሩ የተለያዩ አካባቢ ሰዎች የራሳቸውን መሪዎች መምረጥ ነው እና የትግራይ ህዝብ ተሰብስቦ የራሱን መሪ መምረጥ አለበት፣ በፈለገው ጊዜ ማባረር መቻል አለበት፣ የራሱን ኮንስቲቱሽን በሚፈልገው መልክ ማስቀመጥ አለበት። ከፌደራል ኮንስቲቱሽን በላይ መብት መስጠት ይችላል፣ ያነሰ መስጠት አይችልም። እዛ ነው አሪ ላለው ሰው በጠቅላላ ይሄ ተከብሯል። ለኢትዮጵያ ውስጥ ኦሮሚያ ውስጥም ይሄ ነገር ተደርጓል። ቤንሻንጉል ሌላም ቦታ ሁለተኛና ሞስት ኢምፖርታንቱ ደግሞ ግለሰቦች ዜጋዎች መብታቸው በሚነፈግበት ጊዜ ፍርድ ቤት ሄደው መብታቸውን የሚያስከብሩበት የፌደራል ሲስተም ነበር ወይ? ይሄንን በሚናይበት ጊዜ አልነበረም። አሁን ምንድነው የሆነው? የነበረው ሴንትራል ጋቨርንመንት አሃዳዊ ሲስተም ነበር። በመለስ ዜናዊ ስር አሃዳዊ ሲስተም ነው። ከዛም በኋላ የነበረው አሃዳዊ ሲስተም የነበረው ያ ሲስተም ጋር ትንሽ ክልሎች የራሳቸውን ኃይል አሰርት ማድረግ ጀመሩ፣ ማምጣት ጀመሩ። አሁን በዛ በሚሆንበት ጊዜ ይሄን አይነት ስትራክቸር የፌደራል ለነተኛ የፌደራል ስትራክቸር ለማድረግ የሚያስፈልጉ ነገሮች ስላልተሟሉ ወደ ፌደራል ከመሄድ ይልቅ ወደ አናርኪ መሄድ ጀመረ። ምክንያቱም እያንዳንዱ ክልል የራሱ ልዩ ኃይል አዘጋጀ። እኔ ከዚህ በኋላ እንዲህ ነው ማደርገው አለ። የፌደራል ሲስተም በደም ስላልገባል እኛ አሁን እዚህ ፌደራል ሲስተም ውስጥ ነው የምንኖረው እና አትሊስት የተሻለ አመለካከት አለን ስለ ፌደራል ሲስተም። ኢትዮጵያ ውስጥ ግን የፌደራል ሲስተም ብሎ ሰው ሲያስብ ኦሮሚያ የኦሮሞ መኖሪያ፣ ሌላው ሰው መብት የሌለው፣ ትግራይ የትግራይ መኖሪያ፣ ሌላ ሰው መብት የሌለው። አንድ ኦሮሞ እኮ ትግራይ ሄዶ መመረጥ መብት አለ በፌደራል ሲስተም። አንድ ትግራይ አማራ ጋር ሄዶ መመረጥ መብት አለ በፌደራል እና ይሄ የፌደራል ሲስተም በደንብ በህዝቡ እንዲገለጽ ንወያይ አሁን አይ ቲንክ የመጀመሪያ እድል ይፈጥራል። ሁለተኛና ትልቁ ፕሮብሌም ያመጣው የሱፕሪም ኮርት አለመኖር ነው እና ይሄ ሱፕሪም ኮርት የህገ መንግስት ጉዳዮችን የሚፈታ ከፓርላማ ውጪ የሞሰን መብት ያለው ሱፕሪም ኮርት የለም ኢትዮጵያ ውስጥ። ህገ መንግስቱ ያንን አይፈቅድም። የተቋቋመው ህገ መንግስት ሱፕሪም ኮርት የኮንስቲቱሽናል ጉዳዮችን እንዳይ የኮንስቲቱሽናል ጉዳዮች በሃውስ ኦፍ ፌዴሬሽን በተቋቋመ የኮንስቲቱሽናል ካውንስል ኢንኩሪ ካውንስል በሚባል እንዲታይ ስለሚያደርግ ይሄንን የመሰረቱት ራሳቸው ህወሓት መሪዎች ራሳቸው ቢከሱ ፍርድ እንደማያገኙ ወስነው ወደ ፍርድ ቤት አይሄዱ። ህገ መንግስት ተጣሰ ስትል የምትሄደው ፍርድ ቤት። ህገ መንግስት ተጥሷል፣ የምርጫ ኮሚሽን ምርጫውን ያራዘመው ከህገ መንግስት ውጪ ነው፣ ስለዚህ ምርጫውን እንዲያካሄድ እንዲታዘዝ ብለህ ፍርድ ቤት ትሄዳለህ። ግን ህገ መንግስት ተጥሷልና ህገ መንግስቱን እጥሳለሁ ማለት ደግሞ አስቸጋሪ። ስለዚህ ህግን የመከተል ባህል ማዳበር አለብን። እስኪሻሻል ድረስ በጣም ደካማ ቢሆንም ባለው ህግ ተጠቅመን ምሻሻለውን ለይተን አውጥተን ማሻሻል መቻል አለብን። አለበለዚያ ከህግ ውጪ መሄድ እንቀጥላለን።
መልካም አቶ ይልማ ወደ እርስዎ ልምጣ። የተስፋውንና የእድሉን ነገር በአቶ ሙሉጌታም በአቶ ደረጀም ነካ አድርገዋቸዋል። እሱን ገፋ አድርገን ይሂድ አዘቅት ውስጥ የገባን የሚመስል በጣም አሳዛኝ ነገር ሲነሳ የሚቀረውን ገጽ የማየት አቅማችን የሚያሳንሰዋልና ከዚህ ቀደም ከብዙ ዓመታት በፊት በማናውቃቸው ሰዎች የተደረጉ ቅድም በአቶ ሙሉጌታ በግልጽ እንደተቀመጠው የገሌ ልጅነትን ተከትሎ ምናልባትም ዝምድና ስለመኖር እንኳን እርግጠኛ የማይኮንባቸው አሁን እየተደረጉ ባሉት ሁኔታዎች ውስጥ ተጠያቂ ሲሆኑን ሰማለን። ዛሬ ትኩስ ጉዳት እየደረሰ አይደለም ወይ? እንዲህ ያለው ነገር እንዲያኗኑረን በመረረ መንገድ እንዳይሄድ ሰው ምን ማድረግ አለብን? በቀል አይደለም እናመጹ። ቅድም የገደለው ስተት ከሆነ ዛሬ የሚያደርገው ልክ የሚያደርግ ነገር የለምና ወደፊት የሚያስኬዱን ተስፋ የሚሰጡ ምን አይነት ነገሮች ይታዩታል? እንደ ሀገርም የተሻለ ሁኔታ ውስጥ መግባት እንድንችል?
እሺ፣ መቼም በሀገር በድርጅት በቤተሰብ ችግር ሁሉ ጊዜ ይፈጠራል። አንዳንዱ ችግር በወቅቱ እርምጃ ለመውሰድ ቸል ስናመነታ ወደ ትልቅ በሀገርም ደረጃ ይዛል ብዙ ጥፋት ይመጣል። ብልህ ቤተሰብ፣ ብልህ መሪ ያላት ሀገር ከዚህ ውድመት፣ ከዚህ አሰቃቂ ሁኔታ፣ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱ ይጠይቃል። ምን ነው የተማርኩት? ነገሩን መንግስት ላይ ብቻ ማዋል የለብን። መንግስት ኃላፊነት አለበት፣ አባታዊ ኃላፊነትም አለበት። አባታዊ ኃላፊነቱ አንዱ ባለፉት ዓመታት የኢትዮጵያን ወጣት 70% የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበትም። የመንግስት ኃላፊነት ያ ነው። አሁን ያ ትውልድ ከዛ ውጭ የሚያውቀው ነገር የለም። ያንን ትውልድ እንደገና የማስተማር ነገር ደግሞ መጀመር አለበት። ባስቸኳል የማወራረድ እና አዲስ አበባ ይሄ አንተ እንደዚህ አድርገኛል እንደዚህ አድርገኛል የሚለው ነገር ከንቱ ነው፣ ዋጋ የለውም። ለዛሬ ምን ይጠቅመኛል? ለነገ ትውልድ ምን ነው የሚጠቅመው? እና በተቃዋሚ ፖለቲካ በመንግስትም በኩል ያለው ለዛሬንና ነገር ነው ማለት ያለው። ያንን ለወጣቱ ማስተማር ያለበት እና በሰሞኑ ጥፋትና ድርጊት አክራሪ ሆነው የሚፈረግ እና የምናቃቸው ፓርቲዎች፣ ቡድኖች እነዚህ ሁሉ ራሳቸውን ሰብሰብ አድርገው ይሄ ነገር ተሰራን፣ ይሄ ነገር ወደፊት ያሻግረናል እንዴ ያጠፋናል እንዴ ብሎ መጥየቃቸውን በየቤታቸው መጠራጠር ነበር ይጠይቃሉ። ስለዚህ ነው እኔ አሁን በራሴ ግምት የሁሉ ጥፋት ድምር የሁሉ ልፋት የሰው ህይወት የተገበረበት ንብረት የጠፋበት እና የትም ያላደረሰን እንቅስቃሴና ተግባር ዛሬ ላይ ቆም ብለን ሁሉም እንዲያስብ የሚያደርግበት እና እነዚህ ሁሉ የጦሩ የህግ ባለሙያዎች ባሉበት በዚህ ላይ መናገር ችግር ቢሆንብኝ መንግስት መሽተት አለበት። ኃላፊነቱን መዘንጋት ነው። ይሄንን በአንድ ወገን እያስከበረ መንግስት መሆኑን እያሳወቀ በሌላ በኩል ደግሞ የፖለቲካ እመርታ የምናገኝበት መድረክ ውይይት መድረክ መፈጠር አለበት። በጎን ኔጎሼሽን መካሄድ አለበት። የፖለቲካ መጀመሪያው መጨረሻው ድርድር ኔጎሼሽን። ከዚህ ፖለቲካን ማየት አይቻልም። ግትርነት ለተቃዋሚውም አይበጅም ለመንግስትም አይበጅም። እንደ ህዝብ ለሁላችንም ደግሞ በአመለካከት ደረጃ አይበጅም። ምን ማድረግ እንችላለን? እና ከግትር አቋሞቻችን በሌሎች አገሮች ለምሳሌ ታሪክ ስናይ ደቡብ አፍሪካን እንውሰድ። በአፓርታይድ ነጮችና በጥቁሮች መካከል እጅግ አስከፊ እኛ ጥለውም እንኳን ማንደርስ የሚዘገንን ስራ ነበር የተካሄደው። ይመጥ የመገደል ምንም በሩዋንዳ ያን የመሰለ ነገር ተካሄደ። የእኛ ከዛ አንጻር ምንም አይደለም። ወደዛ ግን ማምራት የለብን። ስለዚህ ጠንካራ መንግስት ፖል ከጋሚ አንዱ ትልቁ በግድ ለምን ይህንን ለመረዳት የሚበጀውን ለመቀበል ያልዳበረ አእምሮና ልምድ እውቀት ትምህርት በሌላቸው ሁኔታ ይህ የነፃነቱም የግለሰብ መብትን ሱ ነገር ማቆም አለበት ብሎ የመንግስት ኃይልን ተጠቅሞ ህዝቡን እንደገና እያስተማረ ነው እና አዲሱን ነገር ደግሞ እንዲማሩ እየከፈተ ነው። አሁን ሩዋንዳ ጥሩ ስታቢሊቲ፣ ጥሩ ኢኮኖሚ እንቅስቃሴ፣ ብዙ ሪሶርስ የሌለበት ሀገር ነው። ለስራ ሄጀዛ ከርሚያቀው ግን ጥሩ አመራር ያኛልካ ቀና እና ትንታይ እኔ የሚደበቅ ነገር እና ከዛ ካለንበት ትርክት ለመውጣት የሚያስችል ንግግር ማድረግ አስቸጋሪ ነው። ለምን ተካረናል? ለምን የኔ ነው ትክክሉ የኔ ነው ትክክሉ የሚል ሁኔታ ውስጥ ኖረናል? እና በዚህ ጊዜ ነው አንዳንድ መድረኮች ሲፈጠሩ በመሐል እንደሚየተርስ ሆኖ የሚያነጋግሩ ፌስቲቪንግም ነገር ዲቫይስም እና ሁለተኛውን ሀቀኛውን ነገር ለማውጣት የሚቻለው ሚዲያተር ሲኖሩ ነው። እና እነዛ የተካረቁ የተጣሉ ተጋደል ምናምን የተባሉ ማቀራረብ ብዙ ጊዜ ይፈጃል። ሶ የሚዲያሽን ሰፈርቱ ሎካል ሊሆን ይችላል። በሰሚነት ተደማጭነት ያላቸው በአቋማቸው በአመለካከታቸው ጥራት ያላቸው ሰዎች በመሀል ገብተው ሊያነጋግሩ ይገባል። መንግስት ሊያከብራቸው ይገባል። ተቃዋሚ ፓርቲዎች ሊያከብሯቸው ይገባል። ሽማግሌ እንበል ምን እንበል ግዴ ነው። ግን የተካረረ እና ማቅ ውስጥ የገቡ አቋሞች ወደ አንድ ማዕከል ወደ ሴንተር ለማምጣት አስቸጋሪ ነው። ስለዚህ የኔጎሴሽን ህጎችን ማክበር አለብን፣ ዘዴዎቹን መከተል አለብን። እና በእኔ ግምት ተቃዋሚውን ያከረረውን ተምሯል ዛሬ ከትናንትና የሚል አመለካከት አለ። መንግስትም ተምሯል የሚል አመለካከት አለ። ተስፋ ለዚህም አለን ብዬ ገምታለሁ። ግን በተደጋጋሚ እንዳደረግነው እድሎች ደጋግሞ አውልጠውል ይህንን እድል እንዳያመልጠን መጠንቀቅ አለብን ማለት ይፈልጋል።
መልካም፣ አመሰግናለሁ አቶ ይልማ። አቶ ሙልጌታ፣ አቶ ይልማ ተስፋ አለ፣ ተደጋግሞ የተሰጠ እድል አለ፣ ይህኛውም እንዳያመልጠን ብለዋል። በድርድርና በሽምግልናም ጭምር በሰላማዊ መንገድ የሚደረጉትን ጎላጋ ያሉ ጉዳዮች አንስተዋል። በሌላ በኩል ደግሞ በአንጻሩ የህግ ዳኝነት የህግ ቦታም አለ፣ ተጠያቂ መሆን ያለባቸው ሰዎች ተጠያቂ እንዲሆኑ ይጠበቃልና በህግ ባለሙያነት ሆነ ይህን ጥያቄ ማነሳለሁ። በውጭም በአገር ውስጥም ገና ውጥረቱ አልረገበም። አንዳንድ ቦታዎች ለሰላማዊ ሰልፍ የሚወጡ ሰዎች ፍጥጫ ሁሉ እንመለከታለን። በዚህ በአካባቢያችንም በሌሎች ዩናይት ስቴትስ ከተሞችም እየተመለከትን ነው። የሰላም አቅጣጫን የጀመርን አንመስልም፣ ወይንም ለመጀመር የፈቀዱ ካሉም በአንድ ልብ ሁላችንም በዛ መንገድ ይሄን አይመስልም። እንደ ሀገር፣ እንደ ማህበረሰብ፣ በመንግስትም በኩል ብዙ ሰዎች መታሰራቸውን ማወቃችን፣ ቀደም ሲል የሚተቹት ያልተፈረደበትን ሰው ወንጃ የሚያደርግ አቀራረብ ጥያቄ ውስጥ መግባቱ፣ ቅድም ተስፋ የሚያደርጉበት ጠንካራ መንግስት እንዲወጣ የተመኙትን ያህል ያ ጠንካራ መንግስት ከግልጽነትም ጭምር ነው የሚወለደውና ባነሰ መንገድ በመሄድ ሌሎችን በመጫን ብቻ አይደለም የሚመጣውና መንግስትስ ኃላፊነቱን የመወጣት ጅምሪያ ያለው ወይ እንዲሁም የዜጎችን ያዛልቃል ወይ የተያዘው ጊዜው የሚጠይቀውን አካሄድ የሚመጥን አካሄድ እየተሄደ ነው ወይ? ምን ይታዩታል በግራም በቀኝም?
አዎ፣ አፊርማ ቀደም ማርክሲዝምን አንስቶ ነበረ። ማርክስን መጥቀስ ፈልጋለሁ። አፊርም ማርክስ ምን ይላል? ሰዎች ታሪክ ይሰራሉ። ታሪካቸውን የሚሰሩት ግን በዘፈቀደ እነሱ በፈለጉት መንገድ ብቻ ሳይሆን ያለፈውንና ያለውን ነገር ተገንዝበው ነው። ማለት ህይወት የራሷ ህጎች አሏት። እንደሱም ሳትገነዘብ ዝም ብሎ ታሪክ መስራት ስለፈለግክ ብቻ ታሪክ አይሰራም ብሎ ያለው ነገር አለ። ዝም ብሎ በግርድቡ ሳስቀምጠው እና አሁንም ዶክተር አብይ ስለፈለጉ የሚያደርጉት ነገር ትንሽ ነው። አም ሹር ኢትዮጵያ ከፍ ወዳለ ደረጃ ዛሬ ብትደርስላቸው ደስ የሚላቸው ይመስለኛል። ልክ እኔ ደስ የሚለኝን ያህል ግን እንደዛ አይደለም የህይወት አካሄድ። ስለዚህ በአንድ በኩል በጣም የሚደነቅና መመስገን የሚገባው ህዝብ አለ ኢትዮጵያ ውስጥ። ኢትዮጵያ ህዝብ የሚገርም ህዝብ ነው። ልክ እንዳልኩ አንድ የኦሮሞ ወጣት ሻሸመኔ ውስጥ የሚኖር የኔ ተማሪ የነበረ የነገረኝ ልንገር፣ አንድ የኦሮሞ ወጣት ተነስቶ ኦሮሞ ያልሆነውን ሰው ሊጎዳ ሲሞክር የኦሮሞ ወላጆች ለምነው ያስቆሙት ሰው አለ። እንዴ አንተ ልትጎዳ የፈለግከው ከኛ ጋር ያደግን ወንድማችን እኮ ነው፣ የኛ እኮ ነው፣ እንዴት እንደዚህ ታደርጋለህ? እኛ እያለን እኛን መጀመሪያ ጉዳንና ከዛ በኋላ እሱ ጋር ትሄዳለህ ብሎ ያስቆሙም አለ። በሌላ በኩል እየተጠቁም የተከላከለዋል ሳይጎዱ ማለት ነው። እና ኢትዮጵያ አሁን ባለችበት እስካሁንም የቆየችው ማለት ነው ኢትዮጵያውያን የሆነ አንድ አድርጎ ያቆየን ነገር አለ። ያ ነገር አሁን መከተል ያለበት መስለኛል። ቀድም ተገልጿል የሀገር ሽማግሌዎች አሉ። ሃይማኖትን ከፍተኛ ሚና እንዲጫወት መስለኛል። ባህሉም አለ የሆነ ሞራላችንም አለ። ይሄ ነውር ነው፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም ምንለው ነገር አለ። ይሄ ያስተሳሰረ እድር ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ብቻ የሚያገናኝን በጣም የሚያስተሳስሩን ታሪካችንም አለ። አብረን ሞተናል፣ አብረን ዘምተናል፣ አብረን አልቅሰናል፣ ስቀናል። ያ ሁሉ ኢትዮጵያን ልዩ በሆነ መንገድ ያስተራክነስ። እሱ ነገር ትልቅ ነገር ነው። እሱ ነገር መጠንከርና መቀጠል አለበት ያስባል በአንድ በኩል። በሌላ በኩል ደግሞ መንግስት ጠንካራ መሆን አለበት። ስለ ጠንካራ መንግስት ማለት ምን ማለት ነው? ጠንካራ መንግስት ማለት ሰዎችን የሚጨፈጭፍ ማለት አይደለም። ለነገሩ ሰዎችን የሚጨፈጭፍ መንግስት ጠንካራ መንግስት አይደለም፣ ደካማ መንግስት። ጠንካራ መንግስት ማለት ሰዎችን ከጉዳት የሚጠብቅ ማለት ነው። እኔ የዶክተር አብይ መንግስት እንዲጠናከር የምፈልገው የኢትዮጵያ ህዝብ ከጉዳት ማዳን እንዲችል ነው፣ ፕሮቴክት እንዲያደርግ ነው። ምክንያቱም ዋና ዓላማ መንግስት ሰላምን ማስጠበቅ ነው፣ ሰላምን ማፍረስ አይደለም። ስለዚህ ሰላም የሚጠበቀው ደግሞ ልክ ዶክተር ደረጀ እንዳለው ህግ ሲጠበቅ ነው። መንግስት ሰላምን የሚያስጠብቀው በህግ ነው፣ በዘፈቀደ አይደለም። ህግ ደግሞ የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። ሰው ሁሉም ሰው በህግ አይን ማለት የህግ አይን ብሔር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። የህግ አይን ፕሮፌሽን አያውቅም። የህግ አይን አርግ ወይም አታርግ የተባልከው ነገር አርግ የተባልከው ሳታርግ ስትቀር ወይም አታድርግ የተባልከው ነገር ስታረግ የምትጠየቅበት በማጥፋት ብቻ ማስረጃ ቀርቦ ዳኛ ቢቀርበ ዳኛ ማለት መሀል ላይ ያለ የማያዳላ ሁሉንም እኩል አይቶ ማስረጃዎች መዝኖ ፍርድ የሚሰጥ ማለት ነው። ሶ ይሄ የማድረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ስል ጠንካራ መንግስት ስል የኢትዮጵያን ህዝብ እስከ ቀበሌ ወርዶ ማደራጀት የሚችል አንዳንዴ መንግስት ሲደክም ህዝቡ ራሱ በራሱ መጠበቅ የሚችልበት አደረጃጀት መፍጠር የሚችል አሁን አዲስ አበባ እያየን ያለ ነው። እንደዛ ነው። የአዲስ አበባ ሰው በየሰፈሩ ራሱን ለመጠበቅ ሲደራጅ እንደቆየ ሰምቻለሁ። እሱ መንግስት ሬኮግናይዝ አድርጎ ኔበርሁድ ዋች የሚባል አለ አሜሪካ ማገር ቢሆን ሰው እንደሱ አይነት ነገር። ምክንያቱም አሁን ክራይሲስ ሲትዌሽን ውስጥ ነው ያለው። አሁን አስቸጋሪ ጊዜ ውስጥ ኖርማል ጊዜ አይደለም። ሰው በኖርማል ጊዜ፣ በደህና ጊዜ፣ በመደበኛው ጊዜ ማጠብቀው አይነት መንግስት እንዲኖር ፈልጋለሁ። ሶዛ የሆነ ችግር ሲፈጠር ለምሳሌ እዚህ ፓትሮል ቢያረግ ፖሊስ በየሰፈሩ ለምሳሌ አዲስ አበባ እና ምልክት ያለው መኪና መብራት የሚያበራ መኪና እያሳየ የሚዞር ፓትሮል ቢኖርም ምንድን ነው ዲተረንት ኢፌክት አለው። ይሄ ህግ መጣስ የሚፈልግ ሰው እንዳይጥስ ይሄ እስከ ለየቀበሌው ሰው እየተደራጀ ራሱ እንዲጠብቅ እንኳን ቢደረግ እነዛ ጥፋት መፍጠር የሚፈልጉ ሰዎች የመቆም የማሰብ ሁለተኛ እንያዛለን እንቀጣለን የሚል ስሜት አድርባቸውና ከዚህ ቀውጢ ሰዓት ትንሽ ፋታ አግኝተን እንድንወጣ ከዛ መንግስት በጊዜው የተስተካከለ እየተጠናከረ አሁን አየ ዋና ኢንትረስታችን ሴኩሪቲ ነው። ሊበርቲ አይደለም ማለት ደህንነት ነው። አሁን ነፃነት አይደለም መብት አይደለም። አሁን እኔ የምፈልገው የመኖር መብት የተረጋግጦ የህይወት የመኖር መብት የተረጋግጦ ከዛ ነገር የልጅ መብቶች የምጠይቅበት ሁኔታ ላይ እንድቀመጥ ነው የምፈልገው። ሶ በዚያ አስቸጋሪ ሰዓት መንግስት ከፍ ያለ ጉልበት ኖሮት ህግን የማስፈጸም ጉልበት ኖሮት እኔ ከቤት ሳልወጣ ብቆይ እችለዋለሁ፣ እኔ እንቅስቃሴ ሊገደብ እችለዋለሁ። ምክንያቱም ብወጣም ሴፍቲ ያልተረጋገጠ ሚኒንግለስ ነው። መንገድ ላይ ሰው የሚያስቆመኝ ከሆነ እና መንግስት የማይደርስልኝ ከሆነ ምን ጥቅም አለ? ስለዚህ መጀመሪያ መንግስት እንደዛ ማድረግ የሚችልበት ደረጃ ላይ እንዲደርስ እፈልጋለሁ ነው።
አድማጮች፣ በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና ባርቆ ሐሳቢነት የዛሬን ብቻን ሳይሆን የነገውንም የህይወት መንገድ ጭምር ባስተዋይ ልቦና ለመመርመር ታልሞ ከሶስቱ እንግዶቻችን ጋር ያደረግነው ሰፊ ውይይት አድማጮች አልተቋጨም። በተከታታይ በሬዲዮ ያቀረብነውን እዚህ ላይ እናብቃ እንጂ በድረገጻችንና በፌስቡክ ገጻችን ላይ ተከታታይ ውይይቶች እናኖራለን። ለአሁን ግን እንግዶቼን አቶ ኢልማ አዳሙን አቶ ሙጌታ አረጋዊና አቶ ደረጀ ደምሴ ሁንቱን ለጊዜያቸው አመሰግናለሁ። ሴርስትልኝ
ከበደንና እንግዶቹን እናመሰግናለን። ለዛሬ ምሽት የተሰናዱት ዝግጅቶች በዚሁ ይቋጫሉ። የአሜሪካ ድምጽ ራዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም በዚሁ ይጠናቀቃል። ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። በደህና አደሩ። ነገ እሁድ በ3 ሰዓት እንገናኛለን።